የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ መጋቢት 23 2011 ዓ.ም ተመረተ ምሽት የጋቢና ቪኦኤ ዝግጅታችንን ጀመረን።
ጠቅላይ ሚኒስትር አብይ አህመድ በመንበረ ስልጣን ላይ ነገ አንድ ዓመት ይሞላቸዋል።
ዝም ብሎ ሰው ሁሉ ህግ ወጥ ነው። አሁን ምንድነው አገር በጀ ነው ሆኖ ያለ?
የህግ በላይነት ሊከበር ይገባል። የህግ በላይነት ካልተከበረ ኢትዮጵያ ውስጥ በጣም አስቸጋሪ ሁኔታ ላይ ነው ያለ ምን ኖሮ ማለት ነው።
የኤርትራና የኢትዮጵያ የእርቅ ማዕድ ያደረጉት ከሚደግፋቸው ከሚቀበላቸው ጉዳይ ነው።
ማይክሮፎኖቻቸውን ይዘው ወደ የቦታው የተንቀሳቀሱ ዘጋቢዎቻችን የጠየቁት አስተያየትን ቀንጨብ አድርገን ያሰማናችሁ በዛሬው ዝግጅት ይዘነው እንመለሳለን።
ሌሎች ለምሽቱ ያዘጋጀናቸው ቅንብሮችም አሉን። ፕሮግራሙን በመምራት ሀብታሙ ስዩምና ጽዮን ግርማ አብረናችሁን ቆያለን።
ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
በዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት ኮሚቴ ካሉት አብዛኞቹ ዲሞክራቶች የልዩ ካውንስል ሮበርት ሙለር የምርመራ ውጤት ሙሉ ይዘት ለምክር ቤቱ እንዲቀርብ ጠይቀዋል። ሩሲያ ከሶስት ዓመታት በፊት ዩናይትድ ስቴትስ በተካሄደው ፕሬዚዳንታዊ ምርጫ ውስጥ እጇን አስገብታ እንደሆነ ሙለር ሲመረምሩ መቆይታቸው የሚታወቅ ነው። የሕዝብ ተወካዮች ምክር ቤት የፍርድ ኮሚቴ 400 ገጽ የሚሆነውን የምርመራ ዘገባና ተያያዥ ማስረጃዎች በሙሉ እስከ ነገ ባለው ጊዜ ለኮሚቴው እንዲያቀርብ ጠይቋል።
የሰሜን ኮሪያው መሪ ኪም ጆንግ ወንድምን በመግደል ከተጠረጠሩት መካከል አሁን በማሌዥያ እስር ቤት የቀረችው አንዲት ቪየትናማዊት ብቻ መሆኗ ታውቋል። የዶና ቺን ሁንግ ጠበቃ ተከሳሿ በአደገኛ መሳሪያ ጉዳት በማድረስ ወንጀል ጥፋተኛ መሆኗን ዛሬ አምናለች ብሏል። ሆንግ አቻምና የካቲት ወር ላይ ቪኤክስ የተባለውን መርዛማ ጋዝ ኳላላምፖር አውሮፕላን ማረፊያ በነበረው ኪም ጆንግ ናም ፊት ላይ በመቀባት ነበር የተከሰሰችው። ሲቲ አይሻ በተባለች በኢንዶኔዥያ ተወላጅ ላይ ተመስርቶ የነበረው የግድያ ክስ ባለፈው ወር ተሰርዟል። አራት የሰሜን ኮሪያ ተወላጆች የሆኑ ተጠርጣሪም ኪም በተገደለበት ዕለት ከሀገሪቱ ጠፍተው በመውጣታቸው የታሰሩ ተጠርጣሪዎች ሁለቱ ሴቶች ብቻ ናቸው።
የቱርክ ፕሬዚዳንት ረጂብ ጣይብ ኤርዶዋን የፍትህ የልማት ፓርቲ ትላንት በተካሄደው አካባቢያዊ ምርጫ ጉልህ ሽንፈት ደርሶበታል። መዲናዋ አንካራን ጭምር ሊቆጣጠር አልቻለም። የኢስታንቡል የምርጫ ውጤት ተቀራራቢ በመሆኑ ሁለቱም ወገኖች አሸንፈናል እያሉ ናቸው። ሌላው ተቀራራቢ ውጤት ያገኘው ተወዳዳሪው ተቃዋሚ ሪፐብሊካን ህዝባዊ ፓርቲ ነው። ኤርዶዋን ኢስታንቡል ላይ ለጋዜጠኞች በሰጡት መግለጫ ፓርቲያቸው መሰናክል ደርሶበታል ካሉ በኋላ ከምርጫው ውጤት እማራለሁ ብለዋል።
የቬንዙዌላ ፕሬዚዳንት ኒኮላስ ማዱሮ በሀገሪቱ ቴሌቪዥን ባደረጉት ንግግር የሀገሪቱ የኤሌክትሪክ መብራት አቅርቦት መጠን ለ30 ቀናት ያህል ውስን እንደሚሆን አስታውቋል። በራሽን የማከፋፈሉ ውሳኔ መንግስት ለውሃና ለኮሚኒኬሽን መሰረተ ልማት አያያዙ ይረዳል ሲሉ ማዱሮ ተናግረዋል።
በመድረክ ስሙ ኒፕሲ ሃስል በሚል የሚጠራው ኤርትራ አሜሪካዊ የሙዚቃ ሰው ኤርሚያስ አስገዶም በሰው እጅ ነፍሱ እንደጠፋ የሎስ አንጀለስ ፖሊስ ይፋ አድርጓል። ከ33 ዓመታት በፊት በሎስ አንጀለስ ከተማ የተወለደው ኤርሚያስ ለግራሚ እጩነት ባበቃው የራፕ የሙዚቃ ስልት እንዲሁም ለማኅበረሰብ ጠቀሜታ ባላቸው የበጎ አድራጎትና የንግድ እንቅስቃሴዎች ይታወቃል። ኒፕሲ ሃስል ባለፈው የአውሮፓ ዓመት ለገበያ ያቀረበው ቪክቶሪ ላፕ አልበም በሙዚቃው ዓለም ትልቅ ስም ለሚሰጠው የግራሚ ሽልማት ከመታጨቱ በተጨማሪ በቢልቦርድ የሙዚቃ ሰንጠረዥ ምርጥ 200 ሙዚቃዎች ዝርዝር ላይ አራተኛ ላይ ተቀምጧል። ኤርሚያስ የተገደለው ማራቶን ከተሰኘው የልብስ መደብሩ አጠገብ ነው።
አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እና ሀብታሙ ስዩም
አብረን ከአድማ ስንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ቀዳሚው ዝግጅታችን ጠቅላይ ሚኒስትር አብይ አህመድ የጠቅላይ ሚኒስትርነት ስልጣን ከያዙ ነገ አንድ ዓመት ይሞላቸዋል። በኢትዮጵያ የሚገኙ ዘጋቢዎች ወደ ተለያዩ ቦታ ተዘዋውረው አስተያየቶችን አጠናቅረዋል። የአዳማው ዘጋቢያችን ሙክታር ጀማል ያነጋገራቸውን ነዋሪዎች አንድ ዓመቱ እንዴት አለፈ ብሏቸዋል።
እኔ ከድር እባላለሁ፣ አዳማ ነው የምኖረው። በጥንካሬ በኩል የማየው ዶክተር አብይ ከመጣ በኋላ እቺ ሀገር ልትበታተን በደረሰችበት ሰዓት ዶክተር አብይ መጥቶ ሀገሪቷን በማረጋጋቱና ሰላም በመፍጠሩ ሰላም ሀገሪቷ በመሆኑና ያለውን ችግር በማረጋጋቱ ዶክተር አብይ ትልቅ ሚና ተጫውቷል ብዬ ነው የማምነው። አንደኛው በሁለተኛ ደረጃነት ደግሞ በጣም ለ27 ዓመት ተለያይቶ የቆዩ በተለይ በኢትዮጵያና በኤርትራ መካከል ያለው ነገር ዓለምን ያስደመመ አፍሪካን ያስደመመ ትልቅ ተአምር የሰራበት ዶክተር አብይ ነው። ዶክተር አብይ ከመጣ ጊዜ ጀምሮ ይሄን የኢትዮጵያን ሕዝብ ሙሉ በሙሉ ይታሰሩ የነበሩትን ሰዎች በአጠቃላይ ይቅርታ በማድረግ የፖለቲካ እስረኛ ሙሉ ለቋል። ወንጀለኛ አይደለም፣ የፖለቲካ እስረኛ ለቋል። መሻሻል አለበት ብዬ የማስበው የህግ በላይነት ሊከበር ይገባል። የህግ በላይነት ካልተከበረ ኢትዮጵያ ውስጥ በጣም አስቸጋሪ ሁኔታ ላይ ነው የምንኖረው ማለት ነው። ሁለተኛ ወደ ሰፊነቱ ጥሩ ሆኖ ይሄ ወደ ሰፊነቱ ባይበዛ በልኩ ቢደረግ።
እኔ ስሜ ሳራ ዱቤ ይባላለሁ። የሻሸመኔ ከተማ ነዋሪ ነኝ። ዶክተር አብይ ዘመን በዚህ አንድ አመት ብዙ ለውጦችን አይተናል። አንድነት የምለው ነገር ሳንበተን አንድ ሆነን እንኑር የምለውን ነገር እንደ መፈክር የያዘውን በተግባር ምድር ላይ እያሳየን ያለ ጀግና ነው። ይሄን እሱ ያመጣልንን የአንድነት ኃይል ይዘን እኛ የኢትዮጵያ ብሔር ብሔረሰቦች ተዋደን ተቻችለን ሳንበታተን በአንድነታችን ሰግተን ለሀገራችን ለኢትዮጵያ ጥሩ ምሳሌ የሆነን የአፍሪካ እና ለዓለም አቀፍ ጥሩ ምሳሌ መሆን አለብን። የአብይን አርያ እና የአብይን መንገድ መከተል መቻል አለብን። አብይ በዚህ አንድ አመት ውስጥ ትልቅ ለውጥ አሳይቶናል። እኔ አሁን የህግ የበላይነትን በተመለከተ የህዋነት እንዳለ ሆኖ ተፋቅሮ ተዋዶ አብሮ በሰላም መኖር እንዳለ ሆኖ ይሄን ተገን በማድረግ የዚህን አገር ሰላም የማይፈልጉ ከሌት ተቀን ተኝቶ የማያድሩ ዜጎች አሉና እነዚህን ዜጎች ለይተን አውጥተን መንግስት ብቻ ሳይሆን ህብረተሰቡ ራሱ ከጎረቤቱ ከቤቱ አንስቶ ጽንፈኛውን መጥፎውን አካል መንጥረው አውጥቶ ለህግ ሰጥቶ የህግ የበላይነት መከበር አለ።
እኔ ቦንሳ እውነቱ ረና እባላለሁ። የምኖረው አዲስ አበባ ነው። ዶክተር አብይ ስልጣን ከያዙ ሀገር ውስጥ ካለው የፖለቲካ ሪፎርም በተጨማሪ በአፍሪካ ቀንድ አካባቢ ያለውን የሰላም እርስ በርስ የመነጋገር ድርሻ ከኢትዮጵያ ከኤርትራ ጋር ካላት በተጨማሪ ማለት ነው ያንን የሰሩት እንደ ጥሩ ማሳያ በዓለም አቀፍ ደረጃም የተወደሰላቸው መሪ ሆኗል። እንዳውም ከዚያም አልፎ በአረብ ባህረ ሰላጤ ሀገራት ጋር ያለው ከነ ካታር፣ ከነ ሳውዲ አረቢያ፣ ዩናይትድ አረብ ኤምሬትስ ከነዚህ ጋርም ያላቸውን ሪሌሽን እዛም አካባቢ ያላቸው ተቀባይነት በትላልቆቹ አውሮፓ ሀገራት ያላቸው እንደ ትልቅ የዲፕሎማሲ ድል ልናይ እንችላለን። ምንድን ነው የኔ ስጋት? አሁንም ይሄ የፖለቲካ ምህዳሩ ዝም ብሎ ልቅ የሆነ ነጻነት እየሆነ ይመስለኛል። መንግስትም ይሄ ህዝቡ ራሱ ይሄንን ከዚህ በፊት የነበረውን ቁርሾውን እንዲያራግፍ እንዲያወጣ ዝም ብሎ ልቅ የሆነ እንትን ይመስለኛል እና ይሄኛው በእኔ ግምት ገደብ ሊኖረው ይገባል። ምንም እንኳን አሁን በየቦታው የምናያቸው ረብሻዎች፣ በየቦታው የምናያቸው ራስን እንደ መንግስት የመሾም በየሰፈሩ የጎበዝ አለቃ መነሳት፣ እነዚህ ሁሉ የፖለቲክ ይሄ ምህዳሩ ዝም ብሎ ያለምንም ገደብ ዝም ብሎ መለቀቁ ይመስለኛል እና ይሄ ደግሞ አደጋ ሊያመጣ ይችላል ብዬ አስባለሁ።
መንገድ ማባላለሁ የምኖረው ባሌ ወሬ ነው። አንደኛ ዶክተር አብይ ስልጣን ከመጡ በኋላ በዚህ በ365 ቀን ውስጥ የሰሩት ዋነኛ ነገር ቢኖር ውጭ ያሉ የፖለቲካ ፓርቲዎች በፊት በአሸባሪነት በተለያዩ ነገሮች ሲፈረጁ የነበሩት በነፃነት ወደ ሀገር ገብተው እንዲታገሉ ማድረጋቸው አንድ በበጎ የሚነሳ ነገር ነው። ሁለተኛ ሰዎችም ሆኑ የፖለቲካ ፓርቲዎች ህግን ሳይጻረሩ ወይም ህዝብ ሀሳባቸውን በፈለጉት መንገድ የመግለጽ መብት መሰጠቱ ይሄ ማለት የኢትዮጵያ ህዝብ ከዚህ በፊት ሲነፈግ የነበረው መብት ነው። ይሄን መብት መስጠታቸው አንድ ነገር ነው። ሌላ ሶስተኛ ማነሳው ነገር ብሄር፣ ለምሳሌ ዶክተር አብይ ብዙ ግብጽ ይሄዳሉ፣ የተለያዩ የውጭ አለማት ይሄዳሉ። በእስር የሚሰቃዩትን ከእስር አስፈትተው በራሳቸው ፕሌን ኢቨን ይዞ እስከ መምጣት ድረስ ይደርሳሉ። ይሄ የሚነሳ ነገር ነው። እንዲሻሻል የምፈልገው ነገር አለ። በፌደራሊዝም ተጠብየር በየሰዎች የሚጠይቋቸው ብዙ ጥያቄዎች አሉ። በፌደራሊዝሙ ፋክቶ የራሳቸው ማንነት ለማግኘት የሚጥሩት ሐሳብ አለ። የሲዳማ ማህበረሰብ ማንሳት ይችላል፣ አማራ ውስጥ የከማንተም ማንሳት ይችላል፣ ኦሮሚያ ውስጥ ብሔራዊ ቋንቋ ኦሮሚያ ብሔራዊ ቋንቋ እንዲሆን የመጠየቅ ጥያቄዎችን ሊሆን ይችላል። እነዚህን ጥያቄዎች ለመመለስ የሚያስችል ሂደቶችን ወይም የሚያስችል ድርጊቶችን ከስር መጥረግ አለባቸው ብዬ አምናለሁ።
የባህር ዳሯ ወኪላችን አስቴር ምስጋናው ዛሬ እየተዟዟረች የከተማው ነዋሪዎችን አነጋግራለች። የጠቅላይ ሚኒስትር አብይ አህመድን የአንድ ዓመት ጉዞ እንዴት አያችሁ ስትልም ጠይቃለች።
ወይዘሮ ለምለም ተባባል ይባላለሁ። 75 ዓመት ይሆነኛል። በዚህ 75 ዓመት እድሜ 3 መንግስቶችን አይቻለሁ። እኔ ሰውየውን ሁሉም በማስታረቁ ሰላም ነገር በመፈለጉ በሁሉ ነገር እኔ ሰውየው አሰራሩ ላይ ትንሽ እሉንታ ያዘው እንጂ መንግስትነቱ አምጡ ድገሙ ቢባል አይገኝም። እርምጃ ባለመውሰዱ ዝም ብሎ ሰው ሁሉ ህግ ወጥ ነው። አሁን ምንድነው አገር በጀ ነው ሆኖ ያለ።
ስሜ ተሾመ ግርማ ባላለሁ። የምኖረው ባህር ዳር ከተማ ሲሆን ሐሳብን በነጻነት የመግለጽ ችግር ነበር ባለፉት 27 አመት። እሱ ችግር እንዲፈታ ጥረት አድርጓል። በርካታ የፖለቲካ እስረኞች ተፈተዋል። እንደዚሁ በሐሳብ ልዩነት ምክንያት አገራቸው መግባት የማይችሉ የነበሩ የተለያዩ ፖለቲካ ኃይሎች ወደ አገራቸው መግባትና ሐሳባቸውን በነጻነት የመግለጽ እድል አግኝተዋል። ይሄኛው ምዕራፍ በጣም ብዙ በሀገራችን ተስፋ ያየንበት እኛም የአማራ ክልል ነዋሪዎች ከፍተኛ ድጋፍ ከየትኛውም አካባቢ የተለየ ድጋፍ ያደረግንበት ምዕራፍ ነበር። በእኔ እይታ ተስፋችን ወደ መጨለም የሄደበት ብዬ የማስበው ኢንጂነር ታከለ ኡማን አዲስ አበባ ከንቲባ አድርገው መሾም ሲጀምሩ እኔ በራሴ በለውጡ ላይ ጥርጣሬ አሳድሮብኛል። ሁለተኛው ቡራዩ ላይ የሰብአዊ መብት ጥሰትና ግፍ ሲደርስ ተመጣጣኝ የሆነ ሕግ የማስከበር አጸፋ መወሰድ ሲገባው እሱ መሆን አልቻለም። በሶስተኛ ደረጃ በለገጣፎ የደረሰው የመፈናቀልና የሰብአዊ መብት ጥሰት አልሰማውም በሚል ከሳቸው በማይጠበቅ የሰጡት ምላሽ በጣም አሳዝኖኛል። ጀዋርና እሱ የሚመራውን ኦኤምኤን የተባለ ሚዲያ የታገሱ ሰው በሰላማዊ መንገድ አዲስ አበባን የሁሉም ኢትዮጵያ ያደርጋሉ ብሎ የሚታገለውን እስክንድር ነጋ ላይ ግን ጦርነት ማለታቸው ሌላኛው ለውጡን ወደ ተቀጣይ ምዕራፍ አያሸጋግሩትም ብዬ እንደደመድም ነው ያደረገኝ። በአሁኑ ሰዓት ተስፋ ቆርጫለሁ በዚህ ለውጥ ላይ። ስለዚህ ሰላማዊ ትግል ተደርጎ ሌላ የዲሞክራሲ ሽግግር ካላረግን በእነሱ ላይ ተስፋ የቆረጥኩበትና ዶክተር አብይ ያጨለሙበት ሁኔታ ነው ያለው። አመሰግናለሁ።
ድነቱ ፀሐይ ይባላለሁ። የዶክተር አብይ እንቅስቃሴ በጣም ቆንጆ ነው። ወደ አሁኑ ግን ይህን ያህል ህዝብ ሲፈናቀል፣ ይህን ያህል ህዝብ ሲጎዳ፣ ቤቱ ሲቃጠል፣ ወንጀለኞችን አድኖ መያዝና ማስያዝ ሲገባው በቸልተኛ ተመልከቱ በጣም ያሳዝንን። ስለዚህ የተፈናቀሉት ሰዎች በኢትዮጵያ ውስጥ ስንቆጥራቸው ለእነሱ ያወጣነው ገንዘብ እኳ በልማት ብናውለው ምን ያህል ልማት እናውለው ነበረ? ምን ያህል ጤና ጣቢያ፣ ምን ያህል ትምህርት ቤት፣ ምን ያህል ልዩ ልዩ ፕሮጀክቶችን እናቋቁመት ነበር ህዝባዊ በሆነ መልኩ። ቸል በማለቱ ግን በጣም በጣም የኢትዮጵያን ህዝብ አሳዝኗል። የባህር ዳርን ህዝብም አሳዝኗል።
ስሜ ሻምበል ፈቃደ ደምሴ፣ የምኖረው ባህር ዳር ከተማ ቀበሌ 13 ነው። ዶክተር አብይ ሌሎችም ጓደኞቻቸውን ጨምረው አገሪቷን ለለውጥ አብቅተዋታል። በጎረቤት ሀገር ያለውን ግንኙነት የበለጠ በማጠናከር በተለይ ከ20 ዓመት በላይ ከኤርትራ ጋር ግንኙነት የተቋረጠውን ኤርትራና ኢትዮጵያን ህዝቡን ለህዝብ አገናኝተው እዚህ ደረጃ አድርሰዋል። እንቅስቃሴው ጥሩ ነው። በጣም ደስ የሚያሰኝ ነው። ህዝቡ የተቀበለው ነው። ዓለም የተቀበለው ለውጥ ነው። አልፎ አልፎ የሚከሰቱ ችግሮች አሉ። ለምሳሌ መፈናቀል። መፈናቀል እንዴት ሊከሰት ቻለ? ስለዚህ በስሮቻቸው ያሉትንም አመራር አካላት በአግባቡ ተከታትለው ለዚህ ለመፈናቀል የሚያበቁትን ጎጠኞች መንጥረው ማስፋት አለባቸው እና በእኔ በኩል እንግዲህ ይህን ያህል ነው።
ተማሪ ቤት ላይ እንደነቀው ባላለ የአስረኛ ክፍል ተማሪ ሲሆን ዶክተር አብይን ለየት የሚያደርገው ሴት ፕሬዚዳንት እንዲመረጡ የሚያደርገው ነገር ይህ ደስ ይላል። ይህም ደግሞ ለእኛ ለተማሪዎች በርትተን ትምህርታችን እንድንማር ሞራል እየሆነልን ነው።
Hello Jigjiga, hello Goday, hello Gabri Dahar, hello Dagahbur, hello Diridabe, hello Shimi. Gabina VOA, Gabina, Gabina, Gabina. What have the guys in Islam? Gabina VOA, Gabina, Gabina, Gabina.
ተከታዩ አስተያየትም ከዚሁ ከጠቅላይ ሚኒስትሩ አንድ አመት የስልጣን ዘመን ጋር የተያያዘ ነው። የመቀሌው ዘጋቢያችን ሙልጌታ ጽባሃ የተለያዩ ነዋሪዎችን ያቆመ ምን አስተያየት አላችሁ? እንዴት አለፈ አንድ አመቱ ብሏቸዋል?
የአንድ አመት ቆይታቸውን ስንመለከተው ፖዚቲቭ የሆኑ ሳይዶችን ስናነሳ የፖለቲካ ጥፋተኞች ተብለው የገቡ እነሱን መፍታት አንድ ትልቅ ጉዳይ ነው። ከነሱ መካከል የትክክለኛ ወንጀለኞች ቅጣታቸውን በትክክል ሳይፈጽሙ የተለቀቁ ቢገኙም፣ ሁለተኛው የፖለቲካል ምህዳው ፖለቲካ ኃይሎች ኢትዮጵያ ውስጥ ያሉ በሰላማዊ መንገድ እንዲታገሉ መፍቀድ፣ ይህም እንደ መልካም ጎን ልንወስደው እንችላለን። የታጠቁ ቡድኖች ቢገቡም ኢትዮጵያ ኮንዲሽን ወደ ባሰ ሁኔታ ቢወስዱትምና ቢያባብሱትም እሱም እንደ ስኬት መውሰድ እንችላለን። ሌላው ደግሞ የሴቶችን በተመለከተ ነው። ሴቶችን ወደ ከፍተኛ የስልጣን ቦታ ላይ ማምጣቱ በትክክል ሲምቦሊካሊ ሶሳይቲው ለሴቶች ያለውን አመለካከት እንዲለወጥ በጣም አስተዋጽኦ አለው ብዬ አምናለሁ።
የሴቶች ተዋጽኦ ወይም ሴቶች በደንብ ወደ መንግስት ውስጥ መግባታቸው፣ ወደ ሚኒስትሪ፣ ወደ ካቢኔ መግባታቸው፣ መሳተፋቸው በይበልጥ ለእነሱ ችግርም ተሎ ተሳትፎ የነበረው ጠቅላይ ሚኒስትር ነው ብዬ አስባለሁ። እስካሁን ከነበሩት አንጻር
የኤርትራና የኢትዮጵያ የእርቅ ማዕድ ያደረጉት ከሚደግፏቸው ከሚቀበላቸው ጉዳይ ነው።
እሳቸው ከተመረጡ በኋላ አገሪቱ ትርምስ ነው የተፈጠረው። ትርምስ ሲባል በኢኮኖሚ በብዙ ነገር ኢኮኖሚም ሊያድግ አልቻለም። ህዝቡም እንደፈለገው ወጥቶ ሊሰራ አልቻለም። በአጠቃላይ ህገ መንግስቱ ጥሰት ተገኝቷል። ለኢትዮጵያ ህዝብ የማይጠቅም ለትርምስና ለፍጅት ካልሆነ በስተቀር ምን ባል የለውም፣ ምን ትርጉም የለውም። ስለዚህ እስካሁን ድረስ ለሰሩት ስራ በእኔ በኩል ጥሩ ስራ ሰርተዋል ብዬ አልገምትም።
ኢትዮጵያ ላይ ከተነሳው የፖለቲካ ሲስተም ስህተት የተነሳ ዋናው የተከሰተው የኢኮኖሚ መዳሸቅ አሁን ምልክቶቹ በግልጽ እየታዩ ናቸው። ገበያዎች በጣም እየተቀዛቀዙ ነው። የቆዩ የልማት ሂደቶች በታሰበው ፍጥነት አልቀጠሉም። ትላልቅ ሜጋ ፕሮጀክቶች የሚሄዱበት ፍጥነት በጣም ቀንሷል። ይሄ ደግሞ በጣም ትልቁ የአብይ አህመድ የአንድ አመት ከፖለቲካው አለመሻሻል ጋር ተያይዞ የመጣ ትልቁ ጉድለት ነው ብዬ ነው የማስበው። አብይ አህመድ የተጠቀማቸው ቃላት በስህተትም ቢሆን ሆን ተብሎም ቢሆን የቆየው የአንድ ህዝብ ላይ ያተኮረ ጥላቻን እሱን በጣም አባብሶታል፣ እውቅና ሰጥቶታል ብዬ አስባለሁ።
እሳቸው ከመምጣታቸው በፊት የነበሩ ያለመረጋጋት ችግሮች መቀጠላቸው ነው በጣም አሳሳቢ ነው። አይ ቲንክ አብዛኞቻችን በጣም አሳሳቢ ነው ብለን የምናስበው። ከዛ በተጨማሪ ደግሞ እንደ ትግራዋይ ለውጡ የኔ አይደለም ብሎ የማሰብ ወይም ደግሞ ለውጡ እኔን ማግለል ላይ የተመሰረተ ሁሉ እንዲሰማው ያደረጉ አንዳንድ እንቅስቃሴዎች ነበሩ። በጣም የሚያስከፋው ነገር የዶክመንተሪ ጉዳይ ነበረ፣ ትግርኛ ተናጋሪዎች የተባለው ነገር። ያ ነገር አግላይ ሂደቱ አግላይ እንዲመስል ተደርጓል።
የዲሞክራሲ ምህዳሩም ይሰፋል የሚለው ግምታችንን በተቃራኒው ያደረገ ሁኔታዎች ነው መፈጠር የጀመሩት። ከዛ በተጨማሪ ያው እንደሚታወቀው መሰረታዊ ከሆኑ የዜጎች መብቶች መካከል የመንቀሳቀስ በነጻ ከአንድ ቦታ ወደ ሌላ ቦታ ተዘዋውሮ የመስራት በነጻነት የመስራት መብት ነው። ከሱ ጋርም እንደጠበቅ ነው ሳይሆን በግልብጡ የትኛውም የሀገሪቱ ዜጋ ወደ የትኛውም የሀገሪቱ ቦታ ጫፍ ሂዶ የመስራት እንትኑ ተገድቦ ቆይቷል። ለዛም ምክንያት ብለን ማስቀመጥ የምንችላቸው ያው እንደሚታወቀው የጠቅላይ ሚኒስትሩ ወደ ፍረጃ ተሰማርተው የቀንጅብ ጸጉረ ልውጥና መሳሰሉት ገለጻዎችን በመጠቀማቸው የትግራይ ተወላጆች ብቻ ባይሆኑም ሌሎችም የሌሎች ብሔር ብሔረሰቦች ተወላጆችም ከአንዱ ክልል ወደ ሌላ ክልል ሄዶ የመስራት ነጻነታቸው ተገድቧል ማለት ይቻላል ማለት ነው።
ይችን ሀገር ምናልባት ለአንዴም ለመጨረሻው ልናጣት በምንችልበት አይነት ሁኔታ ነው ያለነው። አሁን ያለንበት ሁኔታ የደህንነት መዋቅሩ በፈረሰበት ሁኔታ ላይ ነው ያለነው። በዚሁ ሰዓት መከላከያችን ወደ ቀበሌና ወረዳ ገብቶም የፖሊስ ስራ እየሰራበት ባለ ጊዜ ላይ ስላለን አገሪቱን ከጥቃት መከላከል በማይችልበት ደረጃ ላይ ነው ያለነው አሁን።
አገር ወደ መበታተን እየደረሰች
መንግስትም እንግዲህ ከኢዩኒዮንና የብሽሽቅ ፖለቲካ ላይ ስላተኮረ እንደሚታወቀው ኢኮኖሚው በትልቅ ሁኔታ ተቀዛቅዞ ነው ያለው። ስራ አጥነት ሰፊ እየታየ ነው ያለው ማለት ነው። ከዛ በተጨማሪ እንግዲህ የፖለቲካ እስረኞችን ጠቅላይ ሚኒስትሩ መፍታታቸው እንደ ትልቅ ነገር መታየት ይችላል። ነገር ግን አሁንም ተመልሶ የፖለቲካ እስረኞች ኢትዮጵያ ውስጥ መፈጠር ጀምረዋል። እንደሚታወቀው የተለያዩ ሰዎች በኦሮሚያ ክልል ላይ ኦነግ አባላት ናቸው ተብለው እየታሰሩ ይገኛሉ። ከዛ በተጨማሪም የቀድሞ ኢህአዴግ አመራሮች ምንም በማያወላዳ መልኩ የፖለቲካ እስረኞች መሆናቸው ለሁሉም ግልጽ ነው ማለት ነው።
ህወታው በማንነቱና በቋንቋው ህዝቡ እየተፈናቀለ እያለ ለዚህ መፍትሄ አለመስጠታቸው ለህገ መንግስት እስካልቆሙ ህገ መንግስት እስካላከበሩ እኔ ጠቅላይ ሚኒስትር ብዬ ለመግለጽ በጣም ነው የሚያስቸግረኝ።
የሐዋሳው ሪፖርተራችን ዮናታን ዘብዲዮስ ከደቡብ ክልል ሐዋሳ ከተማ አርባ ምንጭና ጂንካ ከተማ አስተያየት ሰጪዎችን አሰባስቦ ደግሞ ልኮልናል። እሱን አሁን እንሰማለን።
ስፋይ ጎርምር እንበራሉ የቀድሞ የጦር አባል ነኝ። በኢትዮጵያ ውስጥ የሚደረጉ ስርዓቶች ቢያንስ ከኃይለ ስላሴ ጀምሮ ደርግን ብለውም ደግሞ ኢህአዴግን አሁን ደግሞ ለውጥ የተደረገውን ወይም ደግሞ በአሁኑ ሰዓት በኢትዮጵያ ከዳር እስከ ዳር ያንቀሳቀሰውን መንግስት አጠቃላይ አረት መንግስት አይቻልም። አንደኛ ማወቅ ያለብን ምንድን ነው? የመጀመሪያው ደረጃ የኢትዮጵያን አንድነት መመስረት ነው። ሌላው ትልቁ ነገር በውጭ ዓለም ውስጥ በስደትም ሆነ በተለያየ መልክ ታስረው የነበሩትን እስረኞች አስፈቶ ወደ ሀገር ማምጣት ነው። ይሄ ከአንድ መንግስት የሚፈለግ ከፍተኛ የሆነ ይህ ሀገር ፍቅር ነው፣ የወገን ፍቅር ያለው መሆኑን አስረፍገጠል። ዋናው ትልቁ ነገር ዲሞክራሲ ሲሰጠን ከራሳችን ጋር የተገናዘበ አይደለም። ዲሞክራሲ አንዱ እኮ ትልቁ ችግር ይሄ ነው። መብትና ግዴታን ሳታውቅ ዲሞክራሲ ልታገኝ አችልም። ዲሞክራሲ ልቅ አድርጎ በሚሰጥበት ጊዜ ሰው ከአቅሙ በላይ ሆነ። ስርዓት አልበኝነቱ ትንሽ ወጣ ያለ ስለሆነ ወጣቱ ትውልድ ሰከን ብሎ ሊያስብና ሊረዳ የሚችለው ከሚሰጠው አመራር ጋር አሁን ደግሞ ከሚያደርጋቸው እንቅስቃሴዎች ጋር የተሟሉና የተሟላ አይደለም።
ፍቅረ ማርያም ይባላለሁ። ይህ በጎ ስራ ሰራ የሚባለው ከመጣ ከተሾመ አካባቢ እስከ ሶስት ወርድ ባለው ጊዜ ውስጥ ነው። በህዝብም ተቀባይነትም እምነትም የነበረው በዛ ጊዜ ውስጥ በርካታ ስራዎችን ሰርተዋል። እስረኞች መፍታት፣ ከኤርትራ ጋር ያለውን ግንኙነት እንደ ቀድሞ በሰላም ማስቀጠል ነበረ። ከዛ በኋላ ግን ከበፊቱ ስርዓት በባሰ ሀገራችን በዘረኝነት መንገድ ውስጥ እንድትሄድ እየተደረገ ባለበት ሁኔታ እንኳን ወይ እርምጃ ወስድም እነዚህ ዘረኛ የሚባሉት ማለት ደቡብ ክልል ላይም ኦሮሚያ ክልል ላይም አማራ ክልል ላይም እርስ በርስ በብሔር ተደራጅተው መንግስት የለም በምትልበት ደረጃ ባንኮች ዘረፋ ይካሄዳሉ። የተለያዩ ህገወጥ ድርጊቶች በህዝብ ላይ ይደረጋሉና አንደኛ ህጋዊ እርምጃ አይወሰድም፣ ሁለተኛ በእነዚህ እንትን ላይ ምንም አይነት መግለጫ አይሰጥም። ከዛ በተረፈ ለምሳሌ አሁን አዲስ አበባን በተመለከተ ብዙ ዝግብ ይነሳል። ግልጽ የሆነ አቋሙን እንደ መንግስት አያሳውቅም። ሁለት መንግስት አለ በሚባልበት ሰዓት ላይ ነው መንግስት አለ የለም የሚለውን ለህዝቡ ማሳወቅ ሲገባው እነዚህ አይነት ነገሮች ይታለፉና ሰላማዊ ትግል በሚያካሂዱ ሰዎች ላይ እንደገና አንቲ ሆኖ መቅረብ ይሄ በራሱ ተቀባይነት እንዲያጣ እያደረገው ነው ያለው።
እሺ፣ ስሜን ጠቅስ አልፈልግም እና ጠቅላይ ሚኒስትራችን በአንድ አመት ጊዜ ውስጥ ያደረገው መልካም ነገር አለ። አንደኛ አሁን የብሔር አንድነትን እየተናገረ ነው። ሰው አልተቀበለውም እንጂ ጥሩ ጎኑ ይሄ ነው። ኢትዮጵያዊነት የሚለውን እየሰበከ ነው፣ ግን ያው ሰው ውስጥ አልገባም። አሁንም ብሔርተኝነት አለ። ከኤርትራ ጋር ያለን ሰላም ጥሩ ነው። እስረኞች መፈታታቸው ጥሩ ነው። ብቻ ይሄ በተለይ እንደዚህ መናገራችንም ጥሩ ነው አይደል? የዚህ መፍት ራሱ በፊት አልነበረ ማለት ሰው እንደፈለገ እንዲናገር ሆኗል። ግን እንደፈለገም እንዳትወጣ እንዳትገባ እያደረገ
አስማማ ደስ እባላለሁ ከአርባ ምንጭ ከተማ። ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ መሪ ሆኑ ከመጡ በኋላ ያው ያሉ ለውጦች በጣም አበረታች ናቸው። በተለይ በመጀመሪያ ደረጃ ከነጻነት ጋር ተያይዞ ያሉ ጉዳዮችን ፖለቲካ እስረኞች ነጻ መሆናቸው፣ ጋዜጠኞች ነጻ መሆናቸው፣ በተለያዩ አካባቢ ያሉ ህዝብን ነጻነት አፍኖ የቆዩ ችግሮች መፈታታቸው፣ ከኢትዮጵያና ኤርትራ ጋር ያሉ ጉዳዮች በሰላማዊ በሆነ መንገድ ተፈቶ ህዝቡ በአሁኑ ሰዓት በነጻ መገናኘቱ በጣም አበረታች ናቸው። ከዛም አልፎ ተርፎ በፌዴራል መዋቅር ደረጃ የነበሩ ከሙስና ጋር ተያይዞ ከሰብአዊ መብት ረገጣ ጋር ተያይዞ የነበሩ ጉዳዮች ላይ የተወሰዱ እርምጃዎችም በጣም አበረታች ናቸው። ከዛ ባለፈ የፖለቲካ ፓርቲዎች በነጻነት ሀገሪቱ ውስጥ ገብተው የትጥቅ ትግላቸውን አቁመው ዴሞክራሲያዊ በሆነ መንገድ ሀገሪቱ ውስጥ መሳተፋቸውም በጣም ትልቅ ግብ ነው። ይሁን እንጂ ከዚህ በተቃራኒ ደግሞ የባለፉት ስርዓት ኢፌክቶች ያመጧቸው ከብሔር ነጻነት ጋር ተያይዞ ያሉ ጉዳዮች ከነጻነት ይልቅ ወደ ጽንፈኝነት አምርተው ያን ታኮ የመጡ ችግሮች ደግሞ በተለያዩ አካባቢዎች እርስ በርስ ግጭቶችና በተለይ አላግባብ በሚሰራጩ መረጃዎችና ቅስቀሳዎች የሰዎች መፈናቀል፣ ሞትና እርዛት መብዛቱ ያልተሰራበት ወይም በአግባቡ ያልተያዘ ጉዳይ ነው ብዬ አስባለሁ። አሁንም በተለያዩ አካባቢዎች በይፋ ባይወጣም የሚሞቱ የሚፈናቀሉ ዜጋዎች እንዳለ በተለያየ ሚንስ እየሰማን ነው ያለ ነው እና ያ ያሉ ሁኔታዎች በከፍተኛ ደረጃ ስር ነቀል በሚመስል መልኩ ለውጦች እየሄዱ ቢሆንም የለውጡ ተግዳሮቶች ደግሞ አስቸጋሪ ሁኔታዎችን አብረው ያልተፈቱ ያሉ መሆኑን ተገንዝቤያለሁ።
ስሜ ዘይኑ ከዲፋ እባላለሁ። ደቡብ ኦሞ ዞን ጂንካ። እንደ አንድ ኢትዮጵያዊ እንግዲህ ጠቅላይ ሚኒስትራችን ወደ ስልጣን ከመጡ ወዲህ የታዩ መልካም ጅምሮች አሉ። በተለይ ኢትዮጵያዊነትን በተመለከተ ኢትዮጵያዊነትን የሚሸቱ መልካም ስራዎች እንዳገር እየተሰሩ እንዳሉ ይታወቃል። በቀጣይ ጊዜያቶች ወደ ተሻለ ምዕራፍ የምንሻገርበት እንድምታ ያለው ይመስለኛል። ምናልባት መሰረታዊ የሆኑ ችግሮችንም እየፈቱ የሄዱበት ሂደቶች ያሉ ይመስለኛል። ላይ ያሉት ባሪዎች ጋር የሚሰዋሉት ለውጦች ግራውንድ ላይ ከማብረድ ረገድ እታች ያሉት አመራርም ህዝቡም ያንኑ ተቀብሎ ከማራመድ ረገድ ብዙ ክፍተቶች እንዳሉ ነው አሁን የሚታየውም ነገር።
ወደ ተለያየ ቦታ ተዟዝረው አስተያየት አጠናቅረው የላኩልንን ዘጋቢዎቻችንን እናመሰግናለን። የመጨረሻው ዘገባችን ዜና አረፍት ነው።
የግራሚ አዋርድ እጩ የነበረውና የ33 ዓመቱ ኤርትራዊ ራፐር ኤርሚያስ አስገዶም ወይም ኔፕሲ ሃስል በትናንትናው ዕለት በሎስ አንጀለስ ከተማ በጥይት ተመቶ ሕይወቱ አልፏል። በርካታ የሙዚቃ አፍቃሪዎቹና አድናቂዎቹ ሐዘናቸውን በመግለጽ ላይ ይገኛሉ። ሎስ አንጀለስ ከተማ የሚገኘው ዘጋቢያችን ዳንኤል አርጋው ተከታዩን ዘገባ ልኮልናል።
ኔፕሲ ሃስል በሎስ አንጀለስ ከተማ ውስጥ ክሬንሾና ስላውሰን የአልባሳት መደብሩ አቅራቢያ ላይ ማንነታቸው ለጊዜው ባልታወቁ ግለሰቦች በትላንትናው ዕለት በመኪና ውስጥ በተከፈተበት የተኩስ ሩምታ 6 ጊዜ በጥይት ተተኩሶ ሕይወቱ ማለፉን ፖሊስ አስታውቋል። ፖሊስም ገዳዮችን አሳዶ ለመያዝ ክትትል እያደረገ መሆኑን ገልጿል። ኔፕሲ ሃስል ወይም ኤርሚያስ አስገዶም በራፕ የሙዚቃ ስልት የዓለም መገናኛ ብዙሃንን ቀልብ ከጊዜ ወደ ጊዜ እየሳበ የመጣና ከድሬክ ቢንግ ሾ እና ሪክ ሮክስ ጋር አብሮ የሰራ ዝነኛ ራፐር ነበረ። በ33 ዓመቱ በትላንትናው ዕለት ሕይወቱን ያጣው ይኸው ዝነኛው ራፐር የሙዚቃ ቀንቃኝ ኤርሚያስ አስገዶም ወይም ኔፕሲ ሃስል በማህበረሰብ አገልግሎት በመስጠት ባደገበት አካባቢ በዝቅተኛ የኑሮ ደረጃ ሕይወታቸውን ለሚገፉ አብሮ አደጎቹ በመርዳት ይታወቃል። በተያያዘ ዜናም ፖሊስ አክሎ እንዳለው ለጊዜው ማንነታቸው ይፋ ያልሆኑ ሁለት ግለሰቦች በጥይት ተመተው ሕክምና ላይ መሆናቸውም ገልጿል። ኔፕሲ ሃስል ባሳለፍነው ወር በሎስ አንጀለስ ከተማ በተካሄደው የግራሚ አዋርድ እጩ ተወዳዳሪ እንደነበር የሚታወስ ነው። ላለፉት 22 ዓመታት ያህል ኔፕሲ ሃስልን በቅርብ አውቀዋለሁ። ባህሉን ሀገሩን የሚወድ ድንቅ የሙዚቃ ባለሙያ ነበር ይላል የቅርብ ጓደኛውና ወዳጁ ክብሮም ተስፋ ግርጊስ። ነዋሪነቱ ሎስ አንጀለስ ከተማ ሲሆን ስለዚሁ የሙዚቃ ባለሙያ የሚከተለውን ብሏል።
እኔ ኔፕሲ ማቀው በ1997 አባቱ ከኔ ጋር አንድ ላይ እንሰራ ነበርና ወደ አባቱ ስራ ብዙ ጊዜ ስለሚመጣ ከዛ በኋላ ደግሞ በኮሚኒቲያችን ውስጥ እየመጣ እግር ኳስ መጥቶ ያይ ነበረ። ከዛ ቀጥሎ ወደ ሙዚቃ ዓለም ከገባ በኋላ እንገናኝ ነበረ።
እንደው በህይወት በነበረበት ወቅት ምን አይነት ሰው ነበረ ኔፕሲ ሃስል ወይም ኤርሚያስ አስገዶም?
ኔፕሲ በህይወቱ እያለ በጣም ሀበሻ በጣም ይወድ፣ የሀበሻ ካልቸር የሀበሻ ባህል ሁሌ በቃ ለማሳየት የሚፈልገው ሀበሻ የሱ ሸው ኮንሰርት ምናምን ሲኖር ደግሞ ሀበሻዎች በነጻ ያስገባ ነበር። በቃ ብዙ ፍቅር ያሳየ ዜጋ ነበረ።
እንደው ለመጨረሻ ጊዜ መቼ ነበር ያገኘኸው? እስኪ
ለመጨረሻ ጊዜ 2 ወር 3 ወር ያደርጋል አንድ ላይ ሚኒያፖሊስ ከተማ ውስጥ አንድ ላይ ነበርን። ብዙ ቁጭ ብለን አውርተን ነበር። በቃ አሁን አዲስ ነገር ወደ ሀገር ቤት ሄዶ አገሩን ለማየት እንደገና ከዚህ በፊት ሄዶ ነበረ። አሁን ግን በቃ ኢትዮጵያ ውስጥ በኤርትራ ውስጥ ያለውን ሰላም በጣም ተደስቶ እንደገና ሄዶ በአሁኑ ጊዜ ያለር ለሀገር ቤት ለማየት በጣም ፍላጎት እንደነበረው ነግሮ ነበረ።
ኔፕሲ ሃስል እንደው ምንድን ነው የሚወደ የነበረ? ቀርበ ስታጫውተው ምን ሄደህ ነበር? እስኪ ትዝታውን ወደኋላ ሄደን እስኪ አጋራል።
ኔፕሲ ሃስል በጣም ደስ የሚለውና በጣም ልቡ የሚያረካው በቃ ለኮሚኒቲው ሄዶ መስራት፣ አዲስ ነገር የትምህርት ቤት መስራት፣ እንደሱ አይነት ነገሮች ነው በቃ የሚታየው። እሱ ለህዝብ ልብስ አዲስ ይሰጣል። ብዙ ነገሮች በቃ ኮሚኒቲ ውስጥ ሲያግዝ ነበረ።
ክብሮም ተስፋ ጊዮርጊስ ስለ ጊዜ እጅግ አድርጌ አመሰግናለሁ።
የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሀብታሙ ስዩም፣ ዝግጅታችንን ሲያቀናብርልን የቆየው ደግሞ ሞክቢል ያቤሮ ነው።
ጉዟቸው የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
ኮን ራዲዮ ሰገለ አሜሪካ